ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በኢትዮጵያ ባለፉት 3 ቀናት ውስጥ ለኮሮና ቫይረስ መጋለጣቸው በምርመራ የተረጋገጡ ሰዎች ቁጥር በእጅጉ በመጨመር ላይ መሆኑ ተዘገበ።
አንደኛ ምናልባት ምክንያት ሊሆን የሚችለው መጀመሪያ የሁሉም አተገዳጅ ለይቶ ማቆያ አዲስ አበባ ላይ ስለነበረ ጀመር ነው በውጭ ሀገር የሚመጡ ሰዎች።
የህብረተሰብ ጤና ኢንስቲትዩት ምክትል ዋና ዳይሬክተር ዶክተር አስቻለው አባይነ ናቸው የሰማችኋቸው። ዝርዝሩን የዕለቱ ቫይረስ ይመለከተዋል። ለኮሮና ቫይረስ ከተጋለጡ 2 ሰዎች ጋር ንክኪ የነበራቸው 79 ህክምና ባለሙያዎችና 12 የታማሚ ቤተሰቦች ወደ ለይቶ ማቆያ እንዲገቡ መደረጉን የጎንደር ዩኒቨርሲቲ ሆስፒታል አስታወቀ። የዚህንም ዝርዝር ይዘናል። ጤና አስጥልን እንደምናመሻችሁ ክብራትና ክብራን አድማጮቻችን፣ ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ሰኞ ግንቦት 17 2012 ዓ.ም ተመረጥ ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የዕለቱ ዜና አቅራቢ ቆንጅት ታየ፣ የቴክኒክ አቀናባሪው ንጉሱ ታምሬ፣ ዋና አዘጋጇ ትዝታ በላቸውና እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ያደረሱን ዘጋቢዎቻችን ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና ከቆንጅት ታየ።
ጤና ይስጥልኝ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። በኢትዮጵያ የውጭ ሀገር ጉዞ ታሪክም ሆነ በኮሮና ቫይረስ ከተያዘ ሰው ጋር ንክኪ ሳይኖራቸው በቫይረሱ የሚያዙ ሰዎች ቁጥር አሻቅቧል። የጤና ሚኒስቴር በፌስቡክ ገጹ ባወጣው ዕለታዊ የስርጭቱ ይዞታ መረጃ ባለፉት 24 ሰዓታት 2844 ሰዎች ምርመራ ተደርጎላቸው 73 ለቫይረሱ የተገለጡ ሰዎች መገኘታቸውን አስታውቋል። ጠቅላላው የኢትዮጵያ የተጠቂዎች አሃዝ 655 ደርሷል። ትናንት የተገኙት 49 ወንዶችና 24 ሴቶች ሲሆኑ ከ6 እስከ 75 ዓመት የዕድሜ ክልል ውስጥ ያሉ መሆናቸውን አብራርቷል። 67ቱ ኢትዮጵያውያን፣ 6ቱ የውጭ ሀገር ዜጎች መሆናቸውን ያወሳው የጤና ሚኒስቴር መረጃ 27ቱ ሰዎች የውጭ ጉዞ ታሪክ ያላቸው፣ 15 ሰዎች ንክኪ የነበራቸው፣ ቀሪዎቹ 31 ግን ምንም አይነት የጉዞ ታሪክም ይሁን ንክኪ የሌላቸው መሆናቸውን ነው የገለጸው። በሌላ በኩል በትናንትናው ዕለት 4 ከደቡብ ክልል፣ 2 ሰዎች ከትግራይና 1 ሰው ከአዲስ አበባ ከበሽታው እንዳገገሙ መረጃው አመልክቷል። ይህ በዚህ እንዳለ ታንዛኒያ ውስጥ የኮሮና ቫይረስ ወረርሽኝን ለመቆጣጠር የተወሰዱ የእንቅስቃሴ ክልከላዎች መነሳታቸውን ተከትሎ የባህር ዳር መዝናኛዎችና ቡና ቤቶች እንዲከፈቱ ተፈቅዷል። አልጄሪያ ውስጥ ደግሞ የሀገሪቱ መንግስት የኢዳል ፈጥርን በዓል ምክንያት በማድረግ ቤተሰቦችና ጓደኞች በብዛት እንደሚገናኙ በማሰብ ከበዓሉ የመጀመሪያ ዕለት ጀምሮ ሰው የአፍና አፍንጫ መሸፈኛ ጭንብል እንዲጠቀም ትዕዛዝ ሰጥቷል። እንዲሁም በደቡብ አፍሪካ የሀገሪቱ ፕሬዚደንት ሴሪል ራማፎሳ ሀገሪቱ ስቃሴ ክልከላዎች በሚቀጥለው ወር 3ኛው ምዕራፍ ስትገባ አወዛጋቢ የሆነውን የአልኮል መጠጥ ሽያጭ ክልከላ እንደሚያነሱ ተናግረዋል። ሰው በቤት ውስጥ መጠጡን እንዲጠጣ ሊፈቀድለት ነው። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዩናይትድ ስቴትስ በጦርነቶቿ ሁሉ የተሰውላትን በመቶ ሺዎች የተቆጠሩ ዜጎቿን በዛሬው ዓመታዊ መታሰቢያ ሚሞሪያል ዴይ በማሰብ ላይ ትገኛለች። ለሀገራቸው የወደቁ አርበኞችን ለማሰብ በመላ ሀገሪቱ ባንዲራ ዝቅ ብሎ እየተውለበለበ ነው። ፕሬዚደንት ዶናልድ ትራምፕ ባስተላለፉት ትዕዛዝ ካለፈው አርብ እስከ ትናንት እሁድ በኮሮና ቫይረስ ምክንያት ሕይወታቸውን ላጡ 100 ሺህ የሚጠጉ አሜሪካውያን መታሰቢያ እንዲሆን የሀገሪቱ ባንዲራ ዝቅ ብሎ ተው።
ከዩናይትድ ስቴትስ የአርበኞች ጉዳይ ሚኒስቴር በተገኘው መረጃ መሰረት 1000 አርበኞች በኮሮና ቫይረስ ምክንያት ሕይወታቸውን አጥተዋል። እነዚህን አርበኞች ጨምሮ 100 ሺህ አሜሪካውያን በቫይረሱ ምክንያት ሕይወታቸውን በማጣታቸው ዩናይትድ ስቴትስ በሟቾች ቁጥር ከዓለም ቀዳሚውን ስፍራ ይዛለች። ለሀገራቸው የወደቁ ዜጎችን ለማሰብ በተሰየመውና ብሔራዊ በዓል በሆነው የዛሬው ሰኞ ሚሞሪያል ዴይ ወትሮ ይፋዊ ያልሆነ የበጋ ወራት የሚጀምርበት ወቅት ነበር። ቤተሰቦች ለሽርሽር ወደ ባህር ዳርቻ ጎራ የሚሉበትና የሚዝናኑበት ጊዜም ነበር። ነገር ግን ዘንድሮ በኮሮና ቫይረስ ምክንያት በተላለፈው አካላዊ ርቀትን የመጠበቅ መመሪያ፣ ወደ ተለያዩ ቦታዎች የሚደረጉ የጉዞ እቀባና በሚሊዮኖች የሚቆጠሩ ሰዎች ስራ ማጣት ምክንያት የዘንድሮ የመታሰቢያ ቀን ካለፉት ዓመታት የተለየ መልክ እንዲኖረው አድርጎታል። ፕሬዚደንት ዶናልድ ትራምፕ አርሊንግተን የሚገኘው ብሔራዊ መካነ መቃብርና ባልቲሞር ፎርት ማካሄነሪ የሚገኘው እንደ አውሮፓውያን አቆጣጠር በ1812 ጦርነት በተካሄደበት ታሪካዊ ቦታ ተገኝተው የአበባ ጉንጉን ለማስቀመጥ እቅድ ይዘዋል። ዲቫ ጃክ ያንግ ትራምፕ ወደ ባልቲሞር ዝር እንዳይሉ መልእክት ልከዋል። ድርጊቱ በስቴቱ የተላለፈውን ቤት ውስጥ የመቀመጥ ውሳኔና የጉዞ ቀባን የሚጥስ በመሆኑ ለሰዎች የተሳሳተ መልእክት ያስተላልፋል ብለዋል። ከንቲባው ጃክ አያይዘውም ፕሬዚዳንት ትራምፕ የአፍና አፍንጫ መሸፈኛ ማስክ ለማድረግ ፈቃደኛ ባለመሆናቸው ለጉብኝት የያዙት እቅድ አስፈላጊ አይደለም ብለዋል። በሌላ በኩል የጤና ባለሙያዎችና ባለስልጣናት ወደ ባህር ዳርቻ ሄደው በመዝናናት ላይ የሚገኙ ሰዎች ቢያንስ አካላዊ መራራቃቸውን እንዲጠብቁና ጥንቃቄ እንዲያደርጉ እየጎተጎቱ ይገኛሉ። በዋይት ሀውስ የሚገኘው የኮሮና ቫይረስ መከላከል ግብረ ኃይል አባል ዶክተር ዴቦራ በርክስ በበኩላቸው ትናንትናና ከትናንት በስቲያ ሰዎች ወደ ውጭ ወጥተው በመዋኛ ቦታዎችና በመዝናኛ ቦታዎች ላይ ያለፊት መሸፈኛ ያደርጓቸው የነበሩ መዝናናቶች በቪዲዮና በፎቶ ታይተዋል። ይህ ደግሞ ሁኔታውን በጣም አሳሳቢ ያደርገዋል ብለዋል። ኮሮና ቫይረስ ዓለምን እያስጨነቀ ባለበት በዚህ ወቅት ዛሬ ሰኞ የሚከበረው ሚሞሪያል ዴይ የአውሮፓውያኑ ግንቦት ወር በገባ በመጨረሻው ሰኞ ብሔራዊ በዓል ሆኖ እንዲከበር የተደነገገው በ1971 ዓ.ም ነው። በ245 የአሜሪካን እድሜ ውስጥ 1.1 ሚሊዮን የሚገመቱ አሜሪካውያን በጦርነቶችና በርስ በርስ ግጭቶች ህይወታቸውን አጥተዋል። ዛሬ ደግሞ በኮሮና ቫይረስ ምክንያት 100 ሺህ ሰዎች ህይወታቸው ተቀጥፏል።
ዛሬ በአውሮፓውያን ግንቦት 25 የአፍሪካ ቀን መታሰቢያ ተከብሮ ውሏል። በአፍሪካ ህብረት የዩናይትድ ስቴትስ አምባሳደር እና በተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ቋሚ ተወካይ የሆኑት አምባሳደር ጄሲካ ላፔን እለቱን ምክንያት በማድረግ ባስተላለፉት መልእክት ሀገራቸው ከአፍሪካ ህብረትና ከአባል ሀገራቱ ጋር በጠንካራ አጋርነት መስራትን ትልቅ ቦታ ስትሰጠው ቆይታለች ብለዋል። አሁንም በጸረ ኮቪድ-19 ትግል የአህጉሪቱን ጥረቶች ለማጠናከር 270 ሚሊዮን ዶላር የሚጠጋ ገንዘብ ወጪ በማድረግ ከአህጉሪቱ ህዝብ ጎን ቆመናል፣ በዚህም ኩራት ይሰማናል ብለዋል። የአፍሪካ አቀፍ የነጻ ንግድ ቀጣናን በመደገፍ የዩናይትድ ስቴትስና የአፍሪካን ንግድና ኢንቨስትመንት ለማጠናከር ደግሞም ወጣቶችና ሴቶችን የሚጠቅሙ ስራዎችን ለመስራት ቁርጠኞች ነን ሲሉም አምባሳደሯ አመልክተዋል። ሶማሊያ ውስጥ የረዴት አቅርቦቶችን ጭኖ ወደ ደቡብ ምዕራባዊቷ ካንሳዴሬ ከተማ ይበር የነበረ አንድ አውሮፕላን ዛሬ በአልሸባብ ታጣቂዎች እንደተተኮሰበት የሀገሪቱ ባለስልጣናት ተናግረዋል። አውሮፕላኑ ሊያርፍ እየተቃረበ ሳለ ታጣቂዎቹ በከባድ መትረየስ ተኩሰው ሊጥሉት ሞክረው ነበር ሲሉ ነው ባለስልጣናቱ የገለጹት። ክንፉና ጭራው ላይ ቢመታም በደህና ሊያርፍ ችሏል ብለዋል የከተማዋ ከንቲባ ለቪኦኤ በሰጡት ቃል። ባለስልጣናቱ ባነሱት ፎቶ አውሮፕላኑ ላይ ሁለት ቦታ በጥይት የተበሱ ስፍራዎች አሉ። በጥቃቱ በሰው ላይ የደረሰ ጉዳት ግን አልተዘገበም። የአውሮፕላን ጣቢያው በሶማሊያ ኃይሎችና በአፍሪካ ህብረት ኃይል ውስጥ ባሉ የኢትዮጵያ ወታደሮች ቁጥጥር ስር ያለ መሆኑን ዘገባው አመልክቷል። አውሮፕላኑ ለዓለም የምግብ ፕሮግራም ለሴቶችና ህጻናት የተላኩ የተመጣጠነ ምግብ አቅርቦቶችን ጭኖ ሲጓዝ የነበረ መሆኑ ነው የተገለጸው። በሌላ የሶማሊያ ዜና ባይዶዋ ከተማ ውስጥ ትናንት እሁድ በኢድ አልፈጥር ክብረ በዓል ወቅት በደረሰ የቦምብ ፍንዳታ ቢያንስ 4 ሰዎች ሲገደሉ ከ15 የሚበልጡ ሌሎች መቁሰላቸው ተገልጿል። ከስፍራው በወጡ ዘገባዎች መሰረት ከሞቱት መካከል ሁለቱ ልጆች ናቸው። ፍንዳታው የደረሰው ትናንት ከቀትር በኋላ ከከተማዋ በስተሰሜን በሚገኝ የተፈናቃዮች ካምፕ አቅራቢያ ባለ መስክ ላይ ሰዎች ተሰባስበው ባህላዊ ጭፋሮ ላይ በነበሩበት ወቅት መሆኑን የተዘገበው ሶማሊያ ኢድ አልፈጥርን ቅዳሜ ለት ያከበረች ሲሆን በዓሉ ያለምንም ችግር በዚሁ መስክ ላይ መከናወኑን አንድ ስማቸው ያልተጠቀሰ የደህንነት ባለስልጣን አመልክተዋል። በዓሉ ትናንትናም ከመቀጠሉ አስቀድሞ አጥቂዎች ቦምቡን በአካባቢው አስቀምጠውት ነው ሊሆን የሚችለው ብለው እንደሚጠረጥሩ ነው ባለስልጣኑ የገለጹት። ትናንት ቀደም ብሎ ደግሞ አንድ የሀገሪቱ የፖሊስ ጀነራል ሞቃዲሾ ውስጥ በመኪና እየተጓዙ ሳሉ መንገድ ዳር የተጠመደ ቦምብ ፈንድቶ ከነ አጃቢዎቻቸው ምንም ሳይጎዱ ማምለጣቸው ተዘግቧል። ለሁለቱም ጥቃቶች ኃላፊነት ይወሰደ የለም። የሀገሪቱ ባለስልጣናት ግን ይሄ የአልሸባብ ስራ ነው ብለው ይጠረጥራሉ። ቡሩንዲ ውስጥ ባለፈው ሳምንት በተካሄደው ፕሬዝዳንታዊ ምርጫ የገዢው ፓርቲ CNDD-FDD እጩ ኤቫሪስቴ እንዳሺሚዬ ማሸነፋቸውን የሀገሪቱ ብሔራዊ ነጻው የምርጫ ኮሚሽን ዛሬ አስታወቀ። ከተሰጠው የመራጭ ድምጽ ውስጥ ከ68 ከመቶ በላይውን አግኝተዋል ነው ያለው። ይህንን ውጤት ግን 24 ከመቶ ድምጽ አግኝተዋል የተባሉት የዋናው ተቃዋሚ ፓርቲ የሲኤንኤል እጩ ተፎካካሪ አጋቶን ሩዋሳ አልቀበልም ማለታቸው እንደማይቀር ተጠቁሟል። እሳቸው ማሸነፋቸውን የሚያሳይ የድምጽ ውጤት አውጥተዋልና። በምክር ቤታዊ ምርጫውም እንዲሁ ገዢው ፓርቲ 72 መቀመጫዎች አግኝቶ ሲያሸንፍ ተቃዋሚው ፓርቲ 27 መቀመጫ እንዳሸነፈ ተገልጿል። የምርጫዎቹ የመጨረሻ ውጤት በአውሮፓውያን ሰኔ 4 ቀን ይታወጃል ተብሏል። አንዳንድ ዩናይትድ ስቴትስ ውስጥ ያሉ የፖለቲካ ኃይሎች የሀገሮቻችንን ግንኙነቶች አግተው ይዘዋል፣ ሀገሮቻችንን ወደ አዲስ ቀዝቃዛ ጦርነት እየገፉ ናቸው ስትል ቻይና ተናገረች። የቻይና የውጭ ጉዳይ ሚኒስትር ትናንት ከብሔራዊ ህዝባዊ ኮንግረስ ጉባኤ ውጪ ሲናገሩ ዩናይትድ ስቴትስ ውስጥ እየተዛመተ ያለው የፖለቲካ ቫይረስ ባገኘው እድል ሁሉ ቻይናን ለማጥቃት ስሟንም ለማግደፍ ተነስቷል ብለዋል። ቻይና ዩናይትድ ስቴትስን ለመቀየርም ሆነ ለመተካት ፍላጎት የላትም። ዩናይትድ ስቴትስም ቻይናን ለመቀየርም ሆነ 1.4 ቢሊዮን ህዝቧ የያዘውን የዘመናዊነት ግስጋሴ ለማቆም ያላትን የማይሆን ምኞት ሲሉ የገለጹትን ማቆም አለባት ብለዋል የውጭ ጉዳይ ሚኒስትሩ አክለው። የፕሬዝደንት ትራምፕ አስተዳደር ባለፉት ጥቂት ወራት ንግድን፣ ቴክኖሎጂን እና ዓለም አቀፉን የኮሮና ቫይረስ ወረርሽኝ ጨምሮ በተለያዩ ጉዳዮች ከቻይና ጋር ግጭት ላይ መክረሙ የሚታወቅ ነው። በሌላ የቻይና ዜና የሀገሪቱ የጦር ሰራዊት ሀገሪቱ በተፈጥሮ ሀብት በከበረው ባህር ላይ በኃይል ያጸናችውን ቁጥጥር አስመልክቶ በሚጨቃጨቋት አራት ሀገሮች ገጽታዋን ለማሳመር ጸረ ኮቪድ-19 የሕክምና እርዳታ በመስጠት ላይ መሆኗ ተገልጿል። የቻይና የጦር ሰራዊት ወደ 12 ሀገሮች በአየር ኃይል አውሮፕላኖች የኮሮና ቫይረስ መቆጣጠሪያ አቅርቦቶችን ማጓጓዙን የመንግስቱ ቴሌቪዥን ዘግቧል። በደቡብ ቻይና ባህር የሚዋሰኑ ብሩናይ፣ ፊሊፒንስ፣ ኢንዶኔዥያ እና ማሌዥያ ይገኙባቸዋል። ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅትን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ሰኞ ግንቦት 16 2012 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሀዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ ኢትዮጵያ ውስጥ ለኮሮና ቫይረስ የተጋለጡ ሰዎች ቁጥር እየጨመረ መምጣቱ ተዘገበ። ባለፉት 3 ቀናት ብቻ ለቫይረሱ መጋለጣቸው በምርመራ የተረጋገጡ ሰዎች ቁጥር እስካሁን ከታወቀው አጠቃላይ ሀዝ 34% ደርሷል። ለዝርዝሩ መስፍን አራጌ ከደሴ።
ኢትዮጵያ ውስጥ በኮቪድ-19 የተያዘ ሰው መኖሩ ለመጀመሪያ ጊዜ ይፋ የሆነው የዛሬ 74 ቀን ነበር። በእነዚህ ቀናት ቁጥሩ ያሻቀበ መጥቶ በቫይረሱ የተያዙ ሰዎች በዛት 655 ደርሷል። ባለፉት 3 ቀናት የተመዘገበው ቁጥር ደግሞ ከፍተኛ የተባለለት ነው። በእነዚህ ቀናት የተመዘገበው ቁጥር ከአጠቃላዩ 34% ይይዛል። ቅዳሜ 61፣ እሁድ ምርመራ በቫይረሱ መያዛቸው የተረጋገጠው 222 ሰዎች፣ 131 በበሽታው መያዙ ከታወቀ ሰው ጋር ምንም አይነት ግንኙነት የሌላቸው የጉዞ ታሪክም ያልነበራቸው ናቸው። ይህ ደግሞ ሌላ አንድምታ አለው ይላሉ የጤና ባለሙያዎች። በተለይ ባለፉት 2-3 ሳምንታት በህዝቡ ዘንድ የተስተዋለው መዘናጋት መርና የውስጥ ደዌ ስፔሻሊስቱ ዶክተር ሸቱ ሰይድ የዚህ ሐሳብ ተጋሪ ናቸው።
አሁን በሁሉም መንገድ ማለት ነው ያለውን ጋፕ ነው የሚያሳየን። አሁን ከጊዜ ወደ ጊዜ ኬዞቹ መጨመራቸው ማለት ነው። በተለይ ደግሞ ግልጽ የሆነ ሪከርድ የተደረገ ካለባቸው ሰዎች ጋር ግንኙነት የሌላቸው የሆኑ ሰዎች ፖዘቲቭ ነው ሲገኙ ማለት ነው። የሚያሳየን ነገር ምንድን ነው? በሽታ ምልክት ሳያሳይ ብዙ ሰዎች ላይ ኢንፌክሽኑ ቀድሞ ተዳርሷል። አንድ ስሜት ሳይኖራቸው ጀት እየተላለፈ ነው የቆየው።
የወጡ ህግጋትና ደንቦች ተፈጻሚ አለመሆናቸው፣ አካላዊ ጥግግት አለመቅረቱ፣ መንፈሳዊና ሙያዊ ምክሮች ወደ ጎን መገፋታቸው ስርጭቱን እያባባሰው እንደሆነ ዶክተር ሸቱ ይናገራሉ።
ሰው ለተወሰነ ቀን ደንገጥ ብሎ ያደረጋቸው ጥንቃቄዎች ይኖሩና ከሶስት ቀን ካረቀም በኋላ ደግሞ ጀስት ወደ ተለመደ ሁኔታ ተመልሷል ማለት ነው። አሁን በተለይ ባለፉት 2-3 ሳምንት አካባቢ አንተ ራሱ ስትጠነቀቅ ስትታይ ልክ እንደ እንግዳ ነገር ነው የሚያውሃ ማስክ ለብሰህ ራስ ቤት አንዳንዶች ተገርመው ራሱ የማየት ሁኔታውም ተፈጥሮ ነበር። የዛሬ ወር በፊት ላይ ግን ሰው የሆነ ጊዜ ላይ ተተር ብሎ ነበር የከተማዎች እንቅስቃሴ ማለት። ከዛ በኋላ ምንድን ነው በቃ ይሄ ነገር አልፏል፣ እኛን የሚገን አይደለም፣ እኛ ሀገር ላይ የሚያጨናንቅ ሁኔታ አይፈጥርብን፣ አልፏል የሚል አይነት ድምዳሜ ነው የተሳሳተ ማጠቃለያዎች ወስደዋል።
እንደ ሚኒስቴር መስሪያ ቤቱ ዕለታዊ መረጃ ባለፉት 3 ቀናት ቫይረሱ እንዳለባቸው ከታወቁት ውስጥ 177 አዲስ አበባ ውስጥ የና ኢንስቲትዩት ምክትል ዋና ዳይሬክተር አስቻለው አባይነህን በስልክ መስመር ያግኝቻቸው ነበር። ኢትዮጵያ ውስጥ ኮቪድ-19 እንዳለባቸው ከተረጋገጡት ግለሰቦች ከ60% የሚልቁት አዲስ አበባ ላይ ነው የሚገኙት።
ከ440 በላይ አጠቃላይ ኬዞቻችን ወይም ደግሞ እንደ ሀገር ከተመዘገቡት አዲስ አበባ ላይ ነው የሚገኙት። አንደኛው ምናልባት ምክንያት ሊሆን የሚችለው መጀመሪያ የሁሉም አስገዳጅ ለይቶ ማቆያ አዲስ አበባ ላይ ስለነበረ የጀመርነው በውጭ ሀገር የሚመጡ ሰዎች በለይቶ ማቆያ እንዲቆዩ መደረጉ፣ ሁለተኛ በአረብ ሀገራት ይኖሩ የነበሩ ኢትዮጵያውያን ከስደት ሲመለሱ እንደዚሁ በለይቶ ማቆያ የነበሩት አዲስ አበባ ስለነበረ እና ከእነሱ ለይቶ ማቆያ ውስጥ የነበሩትን ምርመራ በማድረጋችን ብዙ አግኝተን ነበረ። ከዛ በኋላ ባለፉት ቀናቶች እንዲሁም አንድ ሳምንት ውስጥ አዲስ አበባ ላይ በከፍተኛ ሁኔታ ቁጥሩ ጨመረ መጥቷል። ብዙ ኬዝ የተገኘባቸውን አካባቢዎች ስንለያቸው የአዲስ ከተማ፣ ልደታና አራዳ አካባቢዎች በሰፊው ቁጥሩ የሚታይባቸው ደግሞ ብዙ ሰው ለዚህ የተጋለጠባቸው መሆኑ እነዚህ አካባቢዎች ምናልባት አኗኗራቸው በጣም የተጠጋጋ እንደዚሁም ደግሞ በርካታ በሚባል ደረጃ የነጋዴው ማህበረሰብ የሚገኝበትና በዛ ልክ ደግሞ እንግዲህ ጥንቃቄ የጎደለው የመነካካት እንደተፈጠረ ለመረዳት ችለናል። ደጋግመን እነዚህን ክፍለ ከተሞች ስንጠራ ቦሌን፣ ንፋስ ስልክን፣ የካም ሌሎችም ክፍለ ከተሞች በዛው ልክ ሊኖር ስለሚችል ሁሉም ሰው ጥንቃቄውን በተገቢው መንገድ መቀጠል ይኖርበታል። በዚሁ ልክ ተገቢውን ስራ እስካልሰራን ድረስ የራሳችን እስካልጠበቅ ድረስ በክልሎችም ተመሳሳይ ነገር ሊገጥም ስለሚችል ማህበረሰቡ ተገቢውን ጥንቃቄ እያደረገ መቀጠል ይኖርበታል። ከፍተኛ ዋጋ ሊያስብል የሚችል ከዚህ በላይ ቁጥሩንም ሊጨምር የሚችል መዘናጋቶች ተመልክተናል። እኛም ይህንን በተደጋጋሚ በምናገኘው አጋጣሚ ለማህበረሰቡ ይህንን ማስገንዘብና መንግስትም ይህንን ለመከላከል ሲባል የወጡ ህጎችን በተገቢው መልኩ ተግባራዊ እንዲደረጉ ማድረግ፣ ማህበረሰቡን ደግሞ እነዚህ የወጡ ህጎች የራሱን ጤና ለማስጠበቅ ተብሎ የወጡ ከመሆናቸው አንጻር ያንን በመገንዘብ ራሱን መጠበቅና በዛው ልክ ቤተሰቡንም እና ማህበረሰቡንም የመጠበቅ ግዴታ መወጣት አለበት ብያምናል።
ይህ በእንዲህ እንዳለ በደሴ ከተማ በኮሮና ቫይረስ መያዙ በላቦራቶሪ የተረጋገጠ የመጀመሪያው ግለሰብ ተገኝቷል። የጅቡቲ ተመላላሽ ሾፌር መሆኑ የተረጋገጠው ግለሰብ ሰሜን ወሎ ጋሸን አካባቢ ጭነት አራግፎ ወደ ወልዲያ ያቀናል። ሂደቱን ይዘረዝራሉ የደሴ ከተማ ጤና መምሪያ ኃላፊ አብዶል ሐሚድ ይመር።
ቦታቸር ወልዲያ ላይ የምን ትንሽ ተሰምቶት አንድ ክሊኒክ ላይ እንደታከመ ነግሮናል። በ11 ላይ እኛ ከተማ ላይ ገብቶ እኛ በ12 ድቆማ ደርሶን ለመሄድ ሞክረዋል። እኛ ቡድን ለየርኩም በ12 ላይ ቤትም አልነበረም እና ጠዋት ላይ በ13 ገኘ ነው ማለት ነው።
ግለሰቡ በደሴ ጤና ጣቢያ በልዩ ማረፊያ እንዲቆይ ተደርጎ በተደረገለት የላቦራቶሪ ምርመራ ቫይረሱ እንዳለበት ተረጋግጧል። ከሰሜን ወሎ ጋሸና እስከ ወልዲያ እንዲሁም በደሴ ከተማ በነበረው እንቅስቃሴ ከ ከግለሰቡ ጋር ግንኙነት አላቸው የተባሉ የጤና ባለሙያዎችን ጨምሮ 57 ሰዎች በለይቶ ማቆያ ውስጥ እንዲገቡ መደረጉን ከደሴ ከተማና ሰሜን ወሎ ጤና መምሪያዎች የደረሰን መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ።
መስፍን ለዘገባው አመሰግናለሁ። አድማጮች በተከታዩ ቅንብር ደግሞ ከደሴ ወደ ጎንደር እንሻገራለን። ለኮሮና ቫይረስ ከተጋለጡ 2 ሰዎች ጋር ንክኪ የነበራቸው 79 ህክምና ባለሙያዎችና 12 የታማሚ ቤተሰቦች ወደ ለይቶ ማቆያ እንዲገቡ መደረጉን የጎንደር ዩኒቨርሲቲ ሆስፒታል አስታወቀ። ለሌላ ህመም ህክምና ወደ ጎንደር ሆስፒታል ሄዱ 2 ታካሚዎች ለኮሮና ቫይረስ መጋለጣቸው በምርመራ መረጋገጡን ተከትሎ ነው የህክምና ባለሙያዎቹን ለይቶ ማቆየት ያስፈልገው። የሆስፒታሉን ሜዲካል ዳይሬክተር ያነጋገረችው አስቴር ምስጋናው ተከታዩን አድርሳናለች።
እንደ ሌሎች የኢትዮጵያ አካባቢዎች ሁሉ በአማራ ክልልም የኮሮና ቫይረስ ስርጭት እየጨመረ ይገኛል። የመጀመሪያዎቹ 2 ታማሚዎች በባህር ዳርና እንጅባራ ከተሞች ከተገኙ ከሁለት ወር ወዲህ ቁጥሩ ወደ 27 ከፍ እንዳለ የክልሉ የህብረተሰብ ጤና ኢንስቲትዩት በድረገጹ ገልጿል። ከሶስት ቀን በፊት በጎንደር ከተማ ሆስፒታል ገብተው ሲታከሙ የነበሩ 2 ግለሰቦችም በጥርጣሬ በተደረገላቸው ምርመራ የኮሮና ቫይረስ እንደተገኘባቸው የጎንደር ዩኒቨርሲቲ ሆስፒታል ዋና ዳይሬክተር ዶክተር አሸናፊ ታዘበው ይናገራሉ። ታማሚዎቹ የውጭ ሀገር የጉዞ ታሪክም ሆነ በበሽታው ከተያዘ ሰው ጋር ንክኪ እንዳልነበራቸው ዳይሬክተሩ ገልጸዋል።
እድሜያቸው በ50ዎቹ የሚገኙ 2 ናቸው። አንዳቸው እዚሁ ቀበሌ 2 ጎንደር ከተማ፣ አንዱ ደግሞ ተጫዋች ነው።
በተለይ አንደኛው ታማሚ ከሳምንት በፊት ለመስክ ስራ ወደ ባህር ዳር ያቀኑና ስብሰባ ላይ የተገኙ ሲሆን በፈለገ ህይወት ሪፈራል ሆስፒታልና በጋምቢ ቲችንግ አጠቃላይ ሆስፒታል ለህክምና ሄደው እንደነበርም ዳይሬክተሩ አስታውሰዋል። እኚሁ ታማሚ ወደ ጎንደር ሆስፒታል በመምጣት ተኝተው ሲታከሙ እንደነበርም ገልጸዋል።
በሽታቸው ከወጡ በኋላ እንደገና በሽታቸው እዚህ ነጥብ ሲመረመሩ ነው የተገኘ።
ፈለገ ህይወት ሪፈራል ሆስፒታል ላይ ሲመረመሩ አልተገኘም ማለት ነው?
ይመርምሯቸው አይመርምሯቸው እርግጠኛ አይደለሁም። እዛ ግን የአስም በሽተኛ ስለሆነ ከአስም ጋር በተያያዘ ነው ችግር ይኖሩባቸው ይሄዱት። እኛ ጋር የመጡት ከአስም ጋር በተያያዘ ሲነሳባቸው ነው። ሁለተኛው ግን ተጫሪት ሌላ ምልክት ነው የመጣው። ቶታሊ ከበሽታው ጋር ምንም አይነት የተያያዘ እንትን አልነበረም። በኋላ እዚህ ሲመረመሩ በጥርጣሬ የተሰራ ነው።
እርሳቸው እንዳሉት ይህንን ተከትሎ በጎንደር ሪፈራል ሆስፒታል ያሉ 79 የህክምና ባለሙያዎችና 12 የታማሚ ቤተሰቦች ወደ ለይቶ ማቆያ ገብተዋል።
እነሱ ጋር ኮንታክት የነበራቸው ሁሉም ጤና ባለሙያዎች በሙሉ ኳራንቲን ተደርገው አሁን በክትትል ላይ ይገኛሉ። ምርመራም ይደረግላቸዋል። ሁሉም የሐኪም ብቻ ሳይሆን ሌሎች ሰፖርቲቭ ስታፎችም አሉ። ክፍል ውስጥ የሚሰሩ ቤተሰቦቹና እንትኖቹ ደግሞ በከተማው ትሬሲንግ ቲም አለ፣ እንዲሁም የዞኑ አለ። አለኝ ኢንፎርሜሽን ድረስ ወደ 12 ሰዎች ተይዘው ገብተዋል። ተጨማሪ ሊኖሩ ይችላሉ።
2 ታማሚዎች በመልካም ጤንነት ላይ እንደሚገኙ የገለጹት ዶክተር አሸናፊ ህብረተሰቡ ሳይደናገጥ ራሱን መጠበቅ እንዳለበት አሳስበዋል። በአማራ ክልል በ5 ዞኖች ከ27 በላይ ሰዎች በኮሮና ቫይረስ ተይዘዋል። 7ቱ ከበሽታው ያገገሙ ሲሆን እስካሁን የተመዘገበ ሞት የለም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ለዘገባው አመሰግናለሁ። አድማጮች በተከታዩ ርዕስ ደግሞ ከጎንደር ወደ መቀሌ እንሻገር። በትግራይ ክልል የማይ ሃንሰ ከተማ ነዋሪዎች ያስገደ ወረዳ ማዕከል መሆን ይገባናል ሲሉ ለ11 ቀናት የሽሬ እንደስላሴ ደደቢትን ጎዳና መዝጋታቸው ተዘገበ። ያስገደ ወረዳ አስተዳደር በበኩሉ የወረዳ ማዕከልን የሚወስነው የወረዳው ምክር ቤት በመሆኑ በዚህም ምክር ቤቱ ክሳድጋባ ማዕከል እንድትሆን በአብላጫ ድምጽ ወስኗል የሚል መልስ መስጠቱን፣ በተመሳሳይም የባህሪ ጸባ ከተማ ነዋሪዎች በክልሉ የወጀራት ወረዳ ማዕከል መሆን አለብን ሲሉ ከትላንት በስቲያ ቅዳሜ ለተቃውሞ አደባባይ መውጣታቸውንና ጥያቄያቸውም የወረዳ ማዕከልነት የመሆን እንጂ ፖለቲካዊ አመጽ ተብሎ እየቀረበ ያለው ትክክል አይደለም ማለታቸውን ያነጋገራቸውን የአካባቢዎቹን ነዋሪዎች ጠቅሶ የመቀሌው ዘጋቢያችን ሙልጌታ አጽባሃ ተከታዩን ዘግቧል።
በትግራይ ክልል የወረዳ አስተዳደር መዋቅር እንደገና የማደራጀት ስራ እየተፈጸመ ነው ያለው። በዚህ አዲስ የወረዳ አደረጃጀት የተፈጠሩ አዳዲስ ወረዳዎች የወረዳ ማዕከል የመሆን ፍላጎት ከተሞች ያሳዩን የሚገኙት። ከነዚህ አንዱ የትግራይ ሰሜናዊ ምዕራብ ዞን አስገደ ወረዳ የማይ ሐንሰ ከተማ ነዋሪዎች በመሁራን ጥናት ለኛ ተወስኖ የነበረ ለሌላ ከተማ ማዕከልነት ተሰጥቷል በማለት የሽረንዳ ስላሰ ደደቢት መስመር ዘግቷል። ለ11 ቀናትም እስካሁን መንገዱ ዝግ ነው። በሰልፉ መንገድ ከዘጎ አንዱ ስሙ መናገር ያልፈለገ ወጣት
ወረዳው ኢንተር ላይ የሆነ ከተማ ለማምረጥ ነው እና በዚህ አለች ስቶት ላለበት ስቶትን ተካክሎ እኛ ወረዳ ከቀድሞ የተሰጠውን የወረዳነት ትምህርት ጥያቄ ተመልሶ ነበር። አሁን ግን ለሌላ ጣቢያ ስለተሰጠ ነው። ምንም የፖለቲካ ጣልቃ ገብነት የለውም፣ የፖለቲካ ይዞታም የለውም። የተለጠፈው ብን እሱን እንጂ እኛ ፍላጎት ወይም እኛ የሚያንቀሳቅሰን የሆነ ፓርቲ የለም።
ወጣቱ እንደሚናገረው በአሁኑ ጊዜ የህዝቡ ጥያቄ ሌላ አመጽና ፖለቲካዊ ይዘት እንዳለው ተደርጎ እየተገለጸ ያለው እኛን የማጠልሸት ስራ ነው በማለት ተቃውሞታል። በኮሮና ጊዜ ለምን ሰልፍ ወጣችሁ የሚል ጥያቄም ጠይቄዋለሁ።
በኮሮና ወቅት ያው ይከብዳል፣ በጣም ይከብዳል። የተሰጠበት ቀን ነው በኮሮና ተያዝ ነው ብሎ በድፍረት ነው የወጣው። አሁን ኮሮና ቢምጣም ይመታል አንችልም።
ሌላው የከተማ ነዋሪ በበኩሉ የክልሉ መንግስት መፍትሄ ሊያበጅልን ይገባል፣ ካልሆነ መፍትሄ እስከምናገኝ መንገዱ ዝግ ይሆናል ብለዋል።
ለኛ ባለስልጣን ወጥቶ ችግራችን እስከሚሰማን ድረስ መንገዱን ከፍተውም እያለ ነው። ነገ ከነገወዲያ የሚፈጠር አናውቅም። ስርዓት ወይም ተጓጉ ሰው ሊፈቱ ይችላሉ። እኔ ብቻ የሚወስነው ነገር አይደለም። ዝም ብዬ ከህዝቡ የታዘብኩ ነገር እንጂ ግዴታ አይከፈትም ወይም ይከፈታል ብዬ ልነገር አልችልም። ሌላ ፖለቲካዊ ምንም ነገር የለውም። ከሌላ ጋር የሚያያዝ ነገር ምንም የለም።
ከወረዳው አስተዳደር ምላሽ ለማግኘት በተደጋጋሚ ያደረግነው ሙከራ አልተሳካም። ነገር ግን የወረዳው አስተዳዳሪ አቶ ሀፍቶም አብርሃም ለክልሉ ቴሌቪዥን ጣቢያ እንደገለጹት የወረዳ ማዕከል መወሰን የኛ ስራ አይደለም፣ ምክር ቤት ነው የሚወስነው ብለው፣ በዚህም ያስገደ ወረዳ ማዕከል እንድትሆን ክሳድ ጋባ ምክር ቤቱ በአብላጫ ድምጽ ወስኗል ብለዋል። ጥያቄዎቹ በሰላማዊ መንገድ መጠየቅ እንጂ መንገድ መዝጋት አግባብነት የለውም በማለትም ገልጸዋል። በተመሳሳይ በክልሉ ደቡብ ምስራቃዊ ዞን ከተደራጁ አዳዲስ ወረዳዎች አንዱ ወጀ ራት ነው። ማዕከሉ ባህር ጸባ ከተማ መሆን አለበት በማለት ነዋሪዎች ከትናንት በስቲያ ቅዳሜ ሰልፍ ወጥተው ነበር። የከተማዋ ነዋሪ አቶ ጎይቶም ተፈሪም
ወረዳ ምክር ቤት እንዳይወስነውማ ጉግል ገልተዋል፣ በግር እየተገዛ ስለሆነ ይሄ ነገር አይሆንም ብሎ ብዙ ይሄ ነው የሚቃወመው ያለው እና ለምንድነው በወይጅ ማለት ድጋፍ ያገኛል አንድን ቀበሌ አንድን ቀበሌ እየተገዛዛ ስለሆነ ያ የሚገዛው ቀበሌ ትክክል አይደለም። ያ የስርዓት ለውጥ ፈልጌ ሳይሆን ያለው ወረዳችን ነበር። ወረዳችን ከዋሳይ አንገትን ጀምሮ የተቆረቆረ ወረዳ አሁን ወደ ነበረበት ይመለስ ነው እንጂ ነው የለው ያለ ነው። ብልጽግና ይምጣልን ሌላ ፓርቲ ፈልገን ሳይሆን እኛ ሴት የምንፈልገው እኛ ምንድን ነው ወረዳ ነበር ወረዳ ወደ ነበረበት ይመለስ የሚል ብቻ ነው።
በዚህ ጉዳይ ለአዲስ ዘመን አስተያየት የሰጡ የትግራይ ብልጽግና ጽህፈት ቤት ኃላፊ አጥ ፍላጎት ነው ብለዋል። ጥያቄዎቹ ለረጅም ዓመታት የቆዩ ናቸው ያሉት አቶ ነቢዩ በክልሉ ኃላፊነት የሚሰማው መንግስት ስላልነበረ ችላ ተብለው የቆዩ ናቸው ሲሉ ከሰዋል። በአሁኑ ጊዜ በክልሉ ህዝባዊ እንቅስቃሴ ያለ ይህንንም የነጻነት ጥያቄዎች የያዘ ነው ብለዋል። የትግራይ ክልል ህዝብና መንግስት ግንኙነት ቢሮ በፌስቡክ ገጹ ባወጣው መረጃ በአሁኑ ጊዜ በተለያዩ ሚዲያዎች በትግራይ ክልል የሰላም መደፍረስ አለ በማለት እየተገለጸ ነው። ይህ ደግሞ መረጃው እውነትነት የሌለውና የተፈበረኩ ናቸው በማለት ኮንኗል። ይህንንም እየፈጸሙ ያሉ ሚዲያዎች በስም የጠቀሰ ሲሆን ጥቃት ነው ብሎ ገልጾታል። የብሮድካስት ባለስልጣንም አጣርቶ እርምጃ እንዲወስድ ቢሮው ጠይቋል። ለአሜሪካ ድምጽ ሙልጌታ ጽብሃ መቅለም።
ሙልጌታ ጽብሃን ለዘገባው አመሰግናለሁ። አድማጮች፣ አሁን ወደ አዲስ አበባ እንመለሳለን። ከሳምንት በፊት በመንግስት የጸጥታ ኃይሎች ተይዘዋል የተባሉ 5 የተለያዩ የፖለቲካ ድርጅቶች አመራር አባላት ዛሬም ድረስ የደረሱበት አይታወቅም ሲሉ የኢትዮጵያ ዴሞክራሲያዊ አንድነት ንቅናቄ ፓርቲ ለአሜሪካ ድምጽ ተናገሩ። ከፖሊስ ምላሽ ማግኘት ባይቻልም የኢትዮጵያ ሰብአዊ መብቶች ኮሚሽን እና የኢትዮጵያ ብሔራዊ ምርጫ ቦርድ የፓርቲዎቹን አቤቱታ በጽሁፍ መቀበላቸውን አመልክተዋል። ለዝርዝሩ መለስካቸው አመሃ።
አቶ ጉሽ ገብረስላሴ የኢትዮጵያ ዴሞክራሲያዊ አንድነት ንቅናቄ ፕሬዚዳንት፣ አቶ ገብሩ በርሄ የኢትዮጵያ ዴሞክራሲያዊ ህብረት ሊቀመንበር፣ ወይዘሪት መዲና ይማም የኢትዮጵያ ሰላማዊ ዴሞክራሲያዊ ፓርቲ ስራ አስፈጻሚ ኮሚቴ አባል፣ ልጅ መስፍን ሽፈራው የመኢብን ሊቀመንበርና አቶ ተሻገር አረጋ የኢትዮጵያ ነጻነትና ሰላም ፓርቲ ሊቀመንበር ከአንድ ሳምንት በፊት በመንግሥት የጸጥታ ኃይሎች ተይዘው እስከ ዛሬ የት እንደሚገኙ እንዳልታወቀ የኢትዮጵያ ዴሞክራሲያዊ አንድነት ንቅናቄ ምክትል ፕሬዚዳንት አቶ ሳሙኤል ብርሃኑ አስታወቁ። አቶ ሳሙኤል ለቪኦኤ ጨምረው እንዳብራሩት ግንቦት 8 ቀን 2012 ዓ.ም እነዚህ የፓርቲ አመራር አባላት መቀሌ ከተማ ሊደረግ ታቅዶ ወደነበረው የፌዴራል ኃይሎች ጉባኤ ለመሄድ ከቀትር በኋላ ወደ ቦሌ ዓለም አቀፍ አውሮፕላን ማረፊያ አምርተዋል። ከዚያ በኋላ ሆኗል ያሉትንም አቶ ሳሙኤል ዘርዝረዋል።
አየር ማረፊያው ድረስ የስልክ ግንኙነት እኔ ራሴ ከሊቀመንበሩ ጋር እናደርግ ነበር። ነገር ግን ከተወሰነ ደቂቃ በኋላ ስልካቸው ሁሉ ተዘጋ። የት እንደደረሱ አላወቅንም። ፍለጋችንን ቀጠልን። ያው ምናልባት አውሮፕላን ውስጥም ይሆናሉ የሚል ግምት ስለነበረን ወደ ማታም ስንሞክር አይሰራም። ስለዚህ ሌሎች አባሎች ከዛ ያመለጡ ከቦሌ ስለነበሩ ደውለው ተፈጥሯል ብለው ነገሩን። ከዛ በማግስቱ ጀምረን ቅዳሜ ማለት ነው የፖሊስ ጣቢያው በተለይ ወደ ልደት አካባቢ ነው የወሰዷቸው የሚል ኢንፎርሜሽን ደርሶን ልደት አካባቢ በየፖሊስ ጣቢያው ጠየቅን፣ እንደሌሉ ተነገረን። ከዛ በኋላ ነው በድምፀ ወያኔ መግለጫ ሰጠን። አሁንም ድረስ ምንም መልስ የለም። ሰብአዊ መብት ሄደን ነገሮችን ኢንፎርም አድርገናል።
ሰብአዊ መብት ማለት የኢትዮጵያ ሰብአዊ መብቶች ኮሚሽን ነው
ኮሚሽን ሄደን አሳውቀናል። ምንም መልስ የለም። አሁንም እንግዲህ እኛ ጥያቄያችን እነዚህ ሰዎች የት እንደተወሰዱ እንዲገለጽልን እና ምን በምንም ስፋት እንግዲህ በሀገር ውስጥ በመንቀሳቀስ ሂደት ላይ ያሉ ነው ይህ አይነት ድርጊት የተፈጸመው እና እንዲፈቱ። ምክንያቱም ቤተሰቦቻቸውም አባሎቻችንም አሁን በቴሌቪዥን በድምፀ ወያኔ ከተላለፈ በኋላ የስልክ ጋጋታ ምንድነው የተፈጠረው በጣም ወከባ ውስጥ ነው ያለ ነው። ስፔሻሊ ቤተሰቦቻቸው ደግሞ በከፍተኛ ችግር ውስጥ ናቸው እና ምን ብለን እንደምንገልጽም ግራ ስለገባን መንግስት በአስቸኳይ እነዚህ ሰው ይፈታሉን እና የት እንዳሉ ሁኔታውን እንዲያሳውቀን ነው።
እርሱ አሁን የት እንዳሉ እነዚህ ሰዎች አናውቁ ነው የሚሉት። ማን እንደወሰዳቸው ይታወቃል? ማን አስገድዶ ነው የወሰዳቸው የሚሉኝ እንግዲህ ማን ነው የወሰዳቸው
እኔ ብለን መናገር ባንችልም ቦሌ የሀገር ውስጥ በረራ ከሚካሄድበት እንግዲህ ያው ቦሌ ኢንተርናሽናል አውሮፕላን ማረፊያ ውስጥ ገብቶ እንዲህ አይነት በቁጥጥር ስር የማዋል ስራ እንግዲህ የመንግስት ኃይል እውቅና ያለው ካልሆነ በስተቀር ማንም ሰው እንደዚህ ያደርጋል ብሎ መገመትም አይቻልም።
ማለት አውሮፕላን ማረፊያ ውስጥ ከገቡ በኋላ ነው የተወሰዱት ነው የሚሉኝ?
አዎ፣ ኤርፖርት ኮሚቴ የተያዙ። ስለዚህ እንደዚህ አይነት ሂደት እንግዲህ የሚደረገው እውቅና ባለው አካል እንጂ ዝም ብሎ በግለሰቦች የሚደረግ ነገር አይደለም። ከዛም ደግሞ ስልካቸው ሁሉ ተወስዶ ግንኙነትን እንዳናደርግ መደረጉ ራሱ አንድ አይነት እንትን እንዳለው ነው። ይሄ ብቻ አይደለም። አሁን ከዛ በኋላ ደግሞ ትላንትናም ዛሬም ደግሞ እንደዚህ በሌላ ፓርቲዎች እንትን ላይ እንደዚህ አይነት ሙከራ እንደተካሄደ ሁሉ እንሰማለን። ግማሹ ተይዘው እንደተለቀቁ።
በምን ምክንያት ነው ብላችሁ ትገምታላችሁ እናንተ?
ምንም ሌላ ምክንያት ይኖራል ብለን አንደምትም ያው ወደ ፌደራሊስት ኃይሎች ጥምረት ስራ እንደሚሄዱ ነው የምናውቀው እና ያንን እንግዲህ እንዳይሄዱ ካልሆነ በስተቀር ሌላ ምክንያት
ቪኦኤ ይህን ጉዳይ ከፖሊስ ለማጣራት ተደጋጋሚ ሙከራ አድርጓል። የአዲስ አበባ ፖሊስ ኮሚሽን ስለ ጉዳዩ የሚያውቀው ነገር እንደሌለ ሲገልጽ ከፌዴራል ፖሊስ ኮሚሽን ምላሽ ለማግኘት ያደረግነው ጥረት ግን አልተሳካም። በሌላ በኩል የኢትዮጵያ ሰብአዊ መብቶች ኮሚሽን እና የኢትዮጵያ ብሔራዊ ምርጫ ቦርድ የፓርቲዎቹ አቤቱታ በጽሑፍ እንደደረሳቸው ቪኦኤ ተረድቷል። የኢትዮጵያ ሰብአዊ መብቶች ኮሚሽን ከፍተኛ አማካሪ ወይዘሮ ራኬብ መለሰ አቤቱታው ለኮሚሽኑ ገቢ እንደተደረገ ገልጸው ቀሪ መረጃዎችን አሟልተው እንዲያቀርቡ ለፓርቲዎቹ እንደተነገራቸው አስረድተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ ኤፍኤም 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። ወደ ሁለተኛው አጋማሽ ስርጭታችን እንዘልቃለን። ለዚህ ክፍል ቀዳሚ ለሆነው ዘገባ ወደ ደቡብ ኢትዮጵያ እናቀናለን። በደቡብ ክልል የኮሮና ቫይረስ ወረርሽኝ በሚያሳድረው አሉታዊ ተጽዕኖ የክልሉ የምርት መጠን በ24 ሚሊዮን ኩንታል ሊቀንስ ይችላል ሲል የክልሉ ግብርና ቢሮ አስታወቀ። በዚህም ሳቢያ ከ2.5 ሚሊዮን በላይ የክልሉ ሕዝብ ለረሃብ ሊጋለጥ እንደሚችል ጠቁመው ችግሩን ለመቋቋም የሚያስችል ጥረት እየተደረገ መሆኑን የቢሮ ኃላፊ አቶ አንተነ ፍቃዱ አስረድተዋል። በተያያዘ ዜና የክልሉ ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው ሰሞኑን በሰጡት ጋዜጣዊ መግለጫ በሽታው ከሚያስከትለው ቀጥተኛ ጉዳት ባላነሰ በምጣኔ ሀብት ላይ የሚያደርሰው ተጽዕኖ እንዲሁም የምርት መጠን መቀነስ የከፋ ችግር ሊያደርስ እንደሚችል ገልጠው አርሶ አደሮችና ሌሎች የግብርና ባለሙያዎች ራሳቸውን በመጠበቅ ከወትሮ የተለየ እንቅስቃሴ እንዲያደርጉ ማሳሰባቸውን አስታውሶ የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተከታዩን አጠናቅሯል።
የክልሉ ግብርና ቢሮ ኃላፊ አቶ አንቴኔ ፍቃዱ እንዳሉት የኮሮና ቫይረስ በግብርና ስራ ላይ ከፍተኛ የሆነ አሉታዊ ጫና ፈጥሯል። ክልሉ በአመት 131 ሚሊዮን ኩንታል ገደማ የሚያመርት ሲሆን ዘንድሮ በኮቪድ-19 ቫይረስ ወረርሽኝ ምክንያት የ24 ሚሊዮን ኩንታል የምርት ቅናሽ ሊያሳይ እንደሚችልም ተናግሯል። ወረርሽኙ በግብርና ተግባር ላይ ጫና የሚያሳድረው የግብርና ባለሙያዎችና የአርሶ አደሮችን እንቅስቃሴ በመገደብ የግብርና ግብዓት አቅርቦት በመክታትና እሳቸው ኤክስቴንሽን ያሉትን የግብርና ምርት ተሞክሮ የማስፋፋት ስራ ላይ ጫና በማሳደር ነው።
በ10 ሚሊዮን ወጪ ነው ዛሬ ለክልላችን 20345 የልማት ጣቢያ ሰራተኞች እንዲደርስ የተደረገ ያለው። በመሆኑም የልማት ጣቢያ ሰራተኞች ፕሮቴክቲቭ ማቴሪያል በዚሁ ሳምንት ውስጥ በእጃቸው ገብቶ በክልላችን በቀጣይ ዓመት ከኮቪድ-19 እና ተመሳሳይ ወረርሽኞች ጋር ተያይዞ የሚኖረውን የምርት ጉድለት በምግብ እንዲሁም በሆርቲካልቸር ሰብሎች ሊከሰት የሚችለውን የ24 ሚሊዮን ኩንታል የምርት ጉድለት ማካካስ በሚችል መልኩ ዛሬ የሚሰጣቸውን ግብዓት ተጠቅመው ለማምረት ትልቁን አስተዋጽኦ እንዲያበረክቱ ለልማት ጣቢያ ሰራተኞች ጥሬን ማስተላለፍ እፈልጋለሁ።
የሚያሳድረውን አሉታዊ ተጽዕኖ ተቋቁሞ የምርት መጠን ጉድለት ለማካካስና በአመት ለማምረት ታቀደውን ለማሳካት ጥረት የተደረገ መሆኑን አቶ አንተነ ተናግረዋል። የኮሮና ቫይረስ ወረርሽኝ የተፈጠረ አደጋና የበረሃ አንበጣ በሚያስከትሉት የምርትና ምርታማነት ማነስ ከ2.5 ሚሊዮን በላይ የክልሉ ህዝብ ለከፋ ረሃብ ሊጋለጥ እንደሚችል ኃላፊው አስታውቋል። አርሶ አደሮችና የግብርና ባለሙያዎች በወረርሽኙ ምክንያት ከዚህ በፊት ከውጭ ገባ የነበረው 1.1 ሚሊዮን የዳቦ ስንዴ ዱቄትና 1.7 ሚሊዮን ኩንታል እህል ላይገባ ስለሚችል ግምት ውስጥ በማስገባት ይህንን አስቸጋሪ ጊዜ ለማለፍ የሚያስችል የሞት ሽረት ትግል እንዲያደርጉም አሳስበዋል።
የኮሮና ቫይረስ ተጽዕኖ በኢትዮጵያ ብቻ አይደለም፣ በአህጉር ደረጃ ነው፣ በዓለም አቀፍ ደረጃ ነው። ስለዚህ ከውጭ በእርዳታም ሆነ በግዢ የምናገኘው ስንዴም ሆነ እህል ላይኖር ይችላል ማለት ነው። እነኚህ ሁሉ ከውጭ ላይገቡ ይችላሉ የሚል ግምት ነው የወሰድነው። ስለዚህ በእርዳታ የሚገባ በድጎማ የሚገባ እህል ከውጭ የማይኖር መሆኑን ታሳቢ ያደረገ ወደ 2.5 ሚሊዮን ሰው ሊራብ የሚችልበት ሁኔታ ታሳቢ ያደረገ የምርት ጉድለትን ማካካስ የሚያስችል ልዩ እቅድ ነው ማለት ነው የተዘጋጀው። ስለዚህ 24 ሚሊዮን የእህልና የሆርቲካልቸር ሰብሎችን ምርት ጉድለትን ማካካስ በሚችል መልኩ የሚሰራ የግብርና ስራ ነው ማለት ነው የ2012-13 ምርት ዘመን። ስለዚህ ይህንን የግብርና ጣቢያ ባለሙያዎቻችን ይህንን የኮሮና ቫይረስ ወረርሽኝን እየተቋቋሙ የኤክስቴንሽን ስራቸውን የግብዓት አቅርቦታቸውን በጥንቃቄ እንዲሰሩ ዛሬ የሚደረገው ስርጭት ያግዛቸዋል ማለት ነው።
ባሳለፍነው ሳምንት ሐሙስ ዕለት በክልሉ የኮሮና ቫይረስ ያለበትን ወቅታዊ ሁኔታ አስመልክተው በሰጡት መግለጫ የክልሉ ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው በአመቱ 135 ሚሊዮን ኩንታል ምርት ለማምረት መታቀዱን ነበር ተናገሩት።
ሀገራችን መሬት አለን፣ ፈጣሪ ዝናብ ሰጥቶናል፣ ለም መሬት አለን እና ያንን ማልማት ዝናቡን ተጠቅመን ማልማት እርሻችንን ላይ መትጋት ኢንዱስትሪ ውስጥ ያለውን በኢንዱስትሪ ውስጥ መትጋት ያስፈልጋል። ስለዚህ ዘንድሮ በልዩ መንገድ እርሻችንን ማሳደግ አለብን፣ ምርት ማሳደግ አለብን ብለን እንደ መንግስት አቅደን እየሰራን ነው ያለ ነው።
በሽታው ያስከትላል ከሚሉት ጉዳት ይልቅ ቫይረሱ በምጣኔ ሀብት ላይ የሚኖረው ጫና ጉዳት ያይላል። በመሆኑም አርሶ አደሮችና ባለሙያዎች ራሳቸውን እየጠበቁ ከወትሮ የተለየ እንቅስቃሴ እንዲያደርጉም አሳስበዋል።
ለዚህ የምርት እድገት መላው አርሶ አደር እንዲተጋ፣ በማምረት ስራ ላይ ያሉ ከጥቃቅን እስከ ከፍተኛ ኢንዱስትሪ ውስጥ ያሉ ንግድ ማህበረሰብም በዚሁ ስራቸው እንዲተጉ በዚሁ አጋጣሚ ጥሪ ማቅረብ እንፈልጋለን። የምርት ጭማሪ የአምናውን ያህል ብቻ ማምረት ሳይሆን የምርት ጭማሪ እንዲመጣ መስራት አለብን ነው። ለዚህ ደግሞ ያልታረሰ መሬት መታረስ አለበት ነው። እንደዚሁ ደግሞ ምርታማነት የሚጨምር የግብርና ባለሙያዎች በሚሰጡት ምክር መሰረት ስራችንን መስራት ያስፈልገናል። የልማት ጣቢያ ሰራተኞችን በመጀመሪያ ከኮቪድ-19 ራሳቸው እንዲጠብቁ፣ መላው አርሶ አደራችን ከወረርሽኙ ራሱ እንዲጠብቅ፣ ራሱን ጠብቆ ደግሞ በማምረት ስራው ላይ ተግቶ እንዲሰራ ቴክኒኮቹን ወይም ትምህርቶቹን እየተሰጡ ነው ያሉት። ይህንን ተቀብለን በምርታማነት እድገት እንድንተጋም ያስፈልገናል። ስለዚህ ምድር ላይ በስንፍና ምክንያት የሚራብ አንድ ነፍስያ ቢኖር በፈጣሪ ዘንድ የሚያስጠይቅ ስለሆነ ሁላችንም ባለን በተሰለፍንበት ቦታ ላይ ተግተን ስራችንን እንድንሰራ ያስፈልጋል።
እስካሁን በደቡብ ክልል 7 ሰዎች በኮሮና ቫይረስ የተያዙ ሲሆን 12 ሚሊዮን የሚደርሱ ሰዎች ለኮቪድ-19 ቫይረስ ወረርሽኝ ተጋላጭ ናቸው። ዳሩ ግን ከተማውም ሆነ ገጠረው በመከላከል ሂደቱ ላይ አሁንም ከፍተኛ የሆነ መዘናጋትና የጥንቃቄ ጉድለት ያሳያሉ ነው የተባለው። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም።
ሀያዘጠነኛውን የኤርትራ ነጻነት በዓል ምክንያት በማድረግ ፕሬዚዳንት ኢሳያስ አፈወርቂ ባስተላለፉት የቪዲዮ መልእክት ተናገሩ። ብርሃነ በርሄ ከአስመራ ተከታዩን አድርሶናል።
የኮሮና ወረርሽኝ በአጭር ጊዜ ያስከተለው የመጣኔ ሀብት ውድቀትና ጉዳት እንዲሁም ዓለማዊ የመጣኔ ሀብት ስርዓት ደካማነቱ ተገልጦ የታየበት አንድ ልዩ አተኩሮን የሚስብ ትዕይንት ነው ሲሉ ፕሬዚደንት ኢሳያስ አፈወርቂ የኤርትራን 29ኛ የነጻነት በዓል ምክንያት በማድረግ ባስተላለፉት የቪዲዮ መልእክት ተናገሩ። በሰው ልጆች ታሪክ አቻ የማይገኝለትን የሰዎች እልቂትን እያስከተለ ያለው የኮሮና አደጋና ስጋት የንቁ ደወል ማስጠንቀቂያ መሆኑን አውቀን እንደ ማስተማሪያ እድል በመውሰድ እውቀታችንንና ግንዛቤያችንን እያሰፋንና የወደፊቱን አሻግረን እያየን አካሄዳችንን የምናስተካክልበት ወቅት እንደሆነም ፕሬዚደንት ኢሳያስ አፈወርቂ አክለው ተናግረዋል። በመንግስት የተወሰደው እንቅስቃሴን የመገደብ እርምጃና የኮሮና ስርጭትን የመቆጣጠር ስራ ተስፋ ሰጭ ውጤት እንዳስገኘ የገለጹት ፕሬዚደንት ኢሳያስ ፈተናው በአጭር ጊዜ ድምዳሜ ሊሰጥበት ስለማይቻል የችግሩን አያያዝ በተመለከተ 8 ነጥቦችን የያዘ መሪ ጎደና ዘርዝረዋል።
ቀጣማይ ተመተና አብናይ ሐዋሩ ናይ ምክልኻል ብቃዓትና ዝድልብን ዝሐይልን ጻዕሪ ከድህብ ወይ ከተኩር
ዘላቂ የመከላከል ብቃትን የሚያጎለብትና የሚያጠናክር ጥረት ላይ ማተኮር፣ ሁለተኛ የምርምር ስራ ማጠናከር፣ ሶስተኛ እንቅስቃሴን መቆጣጠር፣ አራተኛ የምርምር ተቋማትና ቤተ ሙከራዎችን ማሳደግ፣ አምስተኛ የጤና አገልግሎት ሰጪ ተቋማትን ማስተካከልና ማስፋት፣ ስድስተኛ ብቁ ሰብአዊ አቅም መገንባት፣ ሰባተኛ መድኃኒትና የጤና መሳሪያዎችና ቁሳቁሶችን የማምረት አቅምን ማሳደግ፣ ስምንተኛ ከውጭ አገር ተቋማት ጋር የሙያ መደጋገፍና ክህሎቶችን ማሳደግን ያጠቃለለ ነው ብለዋል። እየመከተን እንጓዝ እያን ባለንበት አመት የኮሮና ይሁን ያንበጣ ወረርሽኝና ሌሎች ወረርሽኞች ከልማት መከታ ተለይቶ የማይታይ እንደሆነ የገለጹት ፕሬዝዳንት ኢሳያስ ከኮሮና አደጋ ክስተትና ፈተና በመነሳት ርምጃዎችን በማፍጠን በእጥፍ መመከት እንደሚያስፈልግ ተናግረዋል። ፕሬዝዳንቱ በመቀጠል የቀጠናዊና ዓለማዊ አካሄድና የሚያስከትለው ውጤትና አስፈላጊነት ግምት ውስጥ የሚገባ ጉዳይ እንደሆነ በመጥቀስ በመከባበር ላይ የተመሰረተ ሀቀኛና የተመቻቸ ቀጠናዊ ሸሪክ ለመፍጠር በመናደርገው ንቁ ተሳትፎ በቅርብ ጎረቤቶች እየታየ ያለውን ሁኔታ እንዲሁም ላለፉት 2 አመታት የታዩ ተሞክሮችንና ሲናሪዮችን እየገመገምን አጠናክረን ለመንቀሳቀስ የተያያዝነው ጉዳይ ነው ብለዋል። ባለፉት 70 አመታት በአጠቃላይ በቅርብ 30 አመታት ደግሞ በተለይ በቻይና ያለውን ርካሽና ብዙ የሰው ጉልበት፣ ርካሽ ኤነርጂና የኑሮ አይነት፣ ፖለቲካዊና ማህበራዊ መረጋጋት እንዲሁም ቻይናዎች ኃይላቸው አስመስሎ መስራት ላይ ነው ከሚል እምነትና ግንዛቤ ወደ ቻይና አተኩሮ በማድረግ የፈጠራና የማሻሻል ኢንዱስትሪዎች ወደ ቻይና በመሸጋገራቸው ቻይና ተወዳዳሪ የሌለው የምጣኔ ሀብት መገንባት እንደቻለች የጠቀሱት ፕሬዝዳንት ኢሳያስ በአሁኑ ሰዓት የኮሮና ወረርሽኝን ተከትሎ እየታየ ያለው አለመግባባት ባለፉት 2 ዘመናት የተጠራቀመ ዓለማዊ የኢኮኖሚ ስርዓት ምልክት እንደሆነ ተናግረዋል። መመከትና መገስገስ ንቃትና ዝግጁነትን እንደሚጠይቅ በመጥቀስ የኮሮናና ያንበጣ ወረርሽኝን ለመከላከል የታየው የህዝብና የጸጥታ አካላት ተሳትፎና የተሰራው ስራ አደራን የመወጣትና የራስ መተማመንን የሚያሳይ በመሆኑ የኤርትራ ህዝብ ባለው ሀብትና ጸጋ የማይቻል ነገር እንደሌለ ፕሬዝዳንት ኢሳያስ ተናግረዋል። የኤርትራ 29ኛ የነጻነት በዓል የኮሮና ወረርሽኝን ለመከላከልና ለመቆጣጠር በወጣው የእንቅስቃሴ ክልከላዎች ምክንያት በሲኒማ ሮማ በተደረገው ዝግ የባህልና ስነ ጥበባዊ ዝግጅቶች በሬዲዮና ቴሌቪዥን የቀጥታ ስርጭት ለህዝብ ተላልፈዋል። በሌላ በኩል የ1444ኛው የኢድ አልፈጥር በዓል በኤርትራ የእስልምና ተከታዮች ዘንድ እሁድ ተከብሯል። እንደሚታወቀው የኢድ አልፈጥር በዓል ከዘመድ ወዳጅ ጋር በጋራ የሚከበር በዓል ቢሆንም መንግስት የኮሮና ቫይረስ ስርጭትን ለመከላከልና ለመቆጣጠር እንቅስቃሴዎችን የሚገድብ መመሪያ ተግባራዊ በማድረጉ የእምነቱ ተከታዮች የዛሬ ዓመት የኢድ አልፈጥር በዓልን በየቤታቸው ሃይማኖታዊና ባህላዊ ስርዓቶችን በማካሄድ እንዲያከብሩ ተገደዋል። በዓሉ ከዚህ በፊት ከነበረው በበለጠ የመደጋገፍና የመተጋገዝ ባህል እንደተከበረ ለቪኦኤ አስተያየታቸውን የሰጡ የእምነቱ ተከታዮች ተናግረዋል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ።
ጅቡቲ ያሏት የኮቪድ-19 ተጠቂዎች ቁጥር ከ1800 በላይ ሲሆን በዚህም ያቺ ሀገር በእያንዳንዱ 100,000 ሰው ባላት ለቫይረሱ ተጋለጠ ቁጥር ከአፍሪካ ግንባር ቀደም ያደርጋታል። ይሁንና በቫይረሱ ከተጠቁት ሰዎች መካከል ከ1000 የሚበልጡት ከበሽታው ተፈውሰዋል። የሞቱትም 9 ብቻ ናቸው። በበሽታው ለህልፈት የተዳረጉት ሰዎች ቁጥር ሊያንስ የቻለበት አንዱ ዋና ምክንያት ህመምተኞቹን በዘዴ ክሎሮኩዊን በሚባለው የወባ መድኃኒት ስለምናክም ነው ሲሉ የጅቡቲ የኮቪድ-19 ምላሽ ማዕከል ዋና ኃላፊ ይናገራሉ። ይሁን እንጂ መድኃኒቱ ሊሰራ እንደሚችል ማስረጃ መኖሩን የሚናገሩ ሳይንቲስቶች ጭምር ጥቅም ላይ መዋሉ ላይ ግን መጠንቀቅ ይገባል ይላሉ። ሲሞን ማርከስ ከአዲስ አበባ ያጠናቀረውን ሪፖርት ቆንጅታየ ታቀርበዋለች።
ጅቡቲ ባለፈው መጋቢት ወር አጋማሽ ላይ የመጀመሪያው የኮሮና ቫይረስ ተጠቂ ካገኘችበት ጊዜ አንስታ የዓለም የጤና ድርጅትና የሀገሪቱ መንግስት የምርመራና ከህሙማን ጋር ንክኪ ያላቸውን ሰዎች የመከታተል ሰፊ መርሃ ግብር ዘርግተው ተንቀሳቀሱ። በዚህ ዘመቻ አማካይነትም ነው ከእያንዳንዱ 100,000 ሰው ውስጥ 77 የቫይረሱ ተጠቂ ሊገኝ የቻለው። ከአፍሪካ ትልቁ አሃዝ መሆኑ ነው። በበሽታው ምክንያት የሞቱባት ሰዎች ግን 9 ብቻ ናቸው። የሀገሪቱ የጤና ባለስልጣናት ይህ የሆነበት አንዱ ምክንያት አዚትሮማይሲን በሚባለው አንቲባዮቲክ ጸረ በሽታ አምጪ ተሐዋሲያን መድኃኒትና ትኩሳትና የሰውነት መቆጣትን እንደሚቀንስ በሚታወቀው የወባ መድኃኒት በክሎሮኪን ስለሚታከሙ እንደሆነ ይናገራሉ። ከ7100 በላይ የቫይረሱ ተጠቂዎች የተገኙባትና 194 ሰዎች የሞቱባት ሞሮኮም ይህንኑ የህክምና ዘዴ ተከትላለች። ለህልፈት የተዳረጉባት ዜጎቿን መቶኛ ስሌት 2.7 ብቻ ልታደርግም ችላለች። ካለም አቀፉ በህመሙ ያለፉ ሰዎች አማካይ አሃዝ ከሆነው ከ7% እጅግ ያነሰ መሆኑን ያስተውሏል። በዚህ ሳምንት የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ጉዳት ሊያስከትል እንደሚችል ማስጠንቀቂያ የተሰጠ ቢሆንም ሃይድሮክሲክሎሮኪን የሚባለውን የወባ መድኃኒት እየወሰድኩ ነው ብለው ይፋ ማድረጋቸው አስነቅፏቸዋል። ሳይንቲስቶች የሚታዩ ተስፋ ሰጪ ምልክቶች ቢኖሩም በኮሮና ቫይረስ ምክንያት የሞቱ ሰዎች ቁጥር ዝቅተኛ ሊሆን የቻለው በወባ መድኃኒቶች ምክንያት ነው ብሎ ቸኩሎ መደምደም እንደማይገባ ያስገነዝባሉ። ሱልጣን አዩብ ሜዮ በ ሳውዲ አረቢያ የንጉስ ሳዑድ ሆስፒታል የውስጥ ደዌ ህክምና ፕሮፌሰር ናቸው። ካለፈው ታህሳስ ወር ወዲህ በክሎሮኪንና በሃይድሮክሲክሎሮኪን መድኃኒቶች ላይ ወደ 300 የሚጠጉ በመሰል ባለሙያ የተገመገሙ ጽሁፎች መውጣታቸውን አመልክተዋል። ሁሉም ግን በሰው ላይ በተካሄዱ 5 ሙከራዎች ብቻ ላይ የተመሰረቱ መሆናቸውንም ገልጸዋል። ከአምስቱ ውስጥ 4 መድኃኒቶቹን ለኮሮና ቫይረስ ህክምና መጠቀምን የሚደግፉ መሆናቸውንም አስከትለው ጠቅሰዋል።
Although the literature is supporting, but I must say, being a physician, being a scientist,
ናታዊ ጽሁፎቹ ቢደግፉትም እኔ ግን እንደ ሐኪምና እንደ ሳይንቲስት ስመለከተው እነኚህ ጥናቶች ሁሉ የተጠቀሙበት የናሙና መጠን በትክክለኛው ድምዳሜ ላይ ለመድረስ በቂ አይደለም። የሳይንስ ጠቢባን ማህበረሰብ በሰዎች ላይ የሚካሄደውን የሙከራ ጥናት ባለም አቀፍ ደረጃ በስፋት ማካሄድ ያለበት ይመስለኛል።
በመቀጠልም ሲያብራሩ ደቡብ ምስራቅ እስያና አፍሪካ ውስጥ ብዙ ሰዎች ቀድሞም ቢሆን የወባ መድኃኒት የሚወስዱ በመሆኑ መድኃኒቱ ለኮሮና ቫይረስ ህክምና ሲውል የሚያስከትለውን የጎን ጠንቅ በእርግጠኝነት ማወቅ አይቻልም ብለዋል። መድኃኒቶቹ በተለይ ከ55 ዓመት በላይ በሆኑ ሰዎች ላይ የልብ ምትና የአመታቱን ስልት የሚያሳልጠውን ኤሌክትሪካዊ ስርዓት ሊያወዛግቡ እንደሚችሉ ፕሮፌሰሩ አብራርተዋል። አህመድ ዙቴን በጅቡቲ የዓለም የጤና ድርጅት ኃላፊ ናቸው። የዓለም የጤና ድርጅት የወባ መድኃኒቶቹ ለኮቪድ-19 ህክምና እንዲውሉ ድጋፍ ለመስጠት የሚያበቃ ሳይንሳዊ መረጃ የለውም ብለዋል። እንደሚስተዋለው ግን አሉ፣ ጅቡቲ ላይ መድኃኒቶቹን ከአንቲባዮቲክ ጋር አድርጎ መጠቀሙ ውጤታማ የሆነ ይመስላል።
The treatment with chloroquine and all that we until today do not have evidence.
እኛም መልካሸት በክሎሮኪን የማከሙን ጉዳይ በተመለከተ እስከዛሬ ድረስ ውጤታማነቱን የሚያሳይ ማስረጃ አላገኘንም። አሁን ጅቡቲ ውስጥ በጣም ጥሩ ውጤት ማስገኘቱን አይተናል። ይሁን እንጂ የዓለም ጤና ድርጅት በሳይንሳዊ ጥናቶች ሳይደገፍ በታየ ውጤት ብቻ ሊመራ አይችልም። በጥናታዊ የምርመራ ውጤት መረጋገጥ አለበት።
ታዲያ ጅቡቲ ሁሉንም ታካሚ በአንቲባዮቲክና በወባ መድኃኒት ለማከም መወሰኗስ እየሰራ ነው ወይ ተብሎ የተጠየቁት የWHO የጅቡቲ ተጠሪ ያ አሰራር አዎንታዊ ውጤት ያስገኘላቸው ይመስላል ነው ያሉት።
The treatment itself seemed to be working because people who end up with on treatment they do not develop this.
መድኃኒቱ የሰራ ይመስላል ምክንያቱም ሰዎች መድኃኒቱ ሲሰጣቸው ብዙ የህመሙ ምልክቶች አይከሰቱባቸውም። ምንም እንኳን በሚታየው ብቻ መደምደም አይቻልም ብልም ተቋሚ ምልክቶቹ ግን የሚነግሩን ነገር አለ። ያም በጣም ጥቂት ሰው ብቻ ለህልፈት መዳረጉንና የህመሙ ምልክት የሚከሰትባቸውም ጥቂት መሆናቸውን ነው።
ሌላው ለጅቡቲ ስኬት ምክንያት የሚሆነው አሉ አስከትለው መንግስቱ እጅግ በጣም ጠንካራ የሆነ የምርመራ ዘመቻ ይዞ እየተንቀሳቀሰ መሆኑ ነው። ከዚያም በላይ ብርቱ የሆነ ከቫይረሱ ተጠቂዎች ጋር ንክኪ ያላቸውን ሰዎች የመከታተል ስራ እየሰራ ነው። ህሙማን በ48 ሰዓት ጊዜ ውስጥ 2 ጊዜ ተመርምረው ከቫይረሱ ነጻ ካልሆኑ ከሆስፒታል እንደማይወጡ ነው የተጠቀሱት። ዶክተር ማኦድ ናስር መሐመድ የቆላማ አካባቢዎች ተላላፊ በሽታዎች ልዩ ሐኪም ናቸው። በአሁን ወቅትም ከዋና ከተማዋ 40 ኪሎ ሜትር ርቀት ላይ የሚገኘው አርታ ሆስፒታል ያለው ዋናው የሀገሪቱ የኮቪድ-19 ማዕከል ኃላፊ ናቸው። በቫይረሱ የተጠቁት አካሚዎች በሙሉ በአንቲባዮቲክና በወባ መድኃኒት እንደሚታከሙ ለቪኦኤ አረጋግጠዋል። አብዛኞቹ ታካሚዎች የአፍጣም ስሜት ማጣት ሳልና ትኩሳት እንጂ በተቀረው የዓለም አካባቢ እንደሚታየው ያለ በቫይረሱ ምክንያት የሚከሰት ከመተንፈስ ጋር የተያያዘ ከባድ ህመም አይስተዋልባቸውም ብለዋል ልዩ ሐኪሙ። ክሎሮኪን ቫይረሱን ደህና አድርጎ ነው የሚመታው፣ ያ ነው የሚመስለን በእርግጠኝነት መናገር ባይቻልም ብለዋል።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ FM 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አሁን ወደ ምሽቱ የመጨረሻ ቅንብር አፍሪካ ነክ ርዕሶች። አንድ የዚምባብዌ ፍርድ ቤት የኮሮና ቫይረስ ወረርሽኝን ለመከላከል ታስቦ አገሪቱ ያወጣችውን የመንቀሳቀስ እገዳ ህግ አላከበሩም በሚል ክስ 2 ጋዜጠኞችን አስሯል። ለሰብአዊ መብት የሚሟገቱ ጠበቆች የጋዜጠኞች መታሰር ዚምባብዌ ውስጥ የፕሬስ ነጻነት ህልም ሆኖ ይቀራል የሚለውን ስጋታቸውን አረጋግጧል ማለታቸውን ጠቅሶ ኮሎምበስ ሙሃንጋና ከሐራሬ ተከታዩን ዘገባ አድርሶናል። አዳነች ፍሳዬ ለአፍሪካ ነክ ርዕሶች እንዲህ አሰናድታለች።
ዚምባብዌ ውስጥ ለሰብአዊ መብት ከሚማጎቱት የህግ ባለሙያዎች አንዱ አይዳሞዮ ሳውሮምቤ ለታሰሩት ጋዜጠኞች ፍራንክ ቺኮሬ እና ሳሙኤል ታካዊራ ጥብቅና ቆመዋል። በመጪው ማክሰኞ የዋስ ጥያቄ እስከሚያቀርቡላቸው ጊዜ ድረስ በእስር እንደሚቆዩ ባለፈው ቅዳሜ ተናግረዋል።
It is disturbing. These are journalists just like you.
ያሳዝናል። እነዚህ ጋዜጠኞች የታሰሩት የስራ ግዴታቸውን ለመወጣት ሲሞክሩ ነው። ስለሆነም የማይጠበቅ ነገር ነው ይላሉ ጠበቃው። ወደ ስራው እየሄደ ያለውን ሰው እንዴት ታስራለህ? ስለሆነም በጣም ያስገርማል። ወደ ስራ እየሄድክ የምትታሰር ከሆነ በጣም ያስፈራል። ከዚህ ቀጥሎ የሚሆነው ነገርስ ምንድነው ሲሉ ጠበቃው ጠይቀዋል። የፍርድ ቤት ሰነዶች እንደሚሉት 2 ጋዜጠኞች ተታሰሩት ለ3 የፖለቲካ ተቃዋሚዎች ቃለ መጠይቅ ለማድረግ ሆስፒታል በመግባታቸው በኮቪድ-19 ላይ የተደነገገውን የመንቀሳቀስ እገዳ ጥሷል በሚል ክስ ነው። ተቃዋሚዎች ፖለቲከኞች ለህክምና ሆስፒታል የገቡት የጸጥታ ኃይሎች ናቸው በተባሉ ሰዎች ተጠልፈው በተፈጸመባቸው ሰቆቃ የደረሰባቸውን ጉዳት ለመታከም መሆኑ ተገልጿል። ሂማን ራይትስ ዋች በተባለው የሰብአዊ መብት ተሟጋች ድርጅት የደቡባዊ አፍሪካ ክፍል ስራ አስኪያጅ ዴዋ ማብሂንጋ ሐራሬ በጋዜጠኞች ላይ የመሰረተችውን ክስ መሰረዝ አለባት ይላሉ።
Failure to do so severely undermines any image of Zimbabwe as being under a new dispensation and reaffirms
ሀገሪቱ ጋዜጠኞችን ባትፈታ ዚምባብዌ አዲስ ስርዓት ውስጥ ነው ያለችው የሚለው ማንኛውንም አይነት ገጽታዋን ያበላሻል። የጋዜጠኞችን መብትም ሆነ የሀገሪቱ ህገ መንግስት የሚፈቅደውን የሚዲያ ነጻነት የማታከብር አፈንጋጭ ሀገር ናት የሚለውን ስሜት ያረጋግጣል ይላሉ መብሂንጋ። ጋዜጠኞች ስራቸውን በነጻነት ለመስራት የሚችሉበትና ካለምንም ምክንያት በፖሊሶች እንዳይታሰሩ የማይፈሩበት ሁኔታ መፈጠር እንዳለበት መብሂንጋ አስገንዝበዋል። የዚምባብዌ ማስታወቂያ ሚኒስትር ሞኒካ ሙስትስቫንጉዋ ስለ ጉዳዩ ለመናገር የሚችለው የፍርድ ሂደቱ ካበቃ በኋላ ብቻ ነው ሲሉ ለአሜሪካ ድምፅ ተናግረዋል። ዚምባብዌ ውስጥ የደቡባዊ አፍሪካ የሚዲያ ተቋም ኃላፊ ታባኒ ሞዮ በሀገሪቱ ስላለው የሚዲያ ሁኔታ ያብራራሉ።
Journalism is in the line of fire, and as we said elsewhere, there's a daily threat in Zimbabwe near journalists at one point.
ጋዜጠኝነት አደጋ ላይ ነው ያለው። ዚምባብዌ ውስጥ ጋዜጠኛ ከሆንክ በየዕለቱ አደጋ ይደቀንብሃል ይላሉ ሞዮ። ይህን ዓለም አቀፍ ወረርሽኝን እንድናሸንፍ ከተፈለገ ደካማ ኢላማ ተደርጎ የሚታየው ሚዲያ ላይ እጅ በመቀሰር ሳይሆን በኮሮና ቫይረስ ላይ በማትኮር ነው በማለት በተደጋጋሚ ስንናገር ቆይተናል ሲሉ ሞዮ አስገንዝበዋል። ዚምባብዌ ውስጥ የኮሮና ቫይረስን መዛመት ለመከላከል ሲባል ባለፈው መጋቢት ወር የመንቀሳቀስ እገዳ ከተጣለበት ጊዜ አንስቶ 14 በጋዜጠኞች ላይ የተፈጸሙ የማዋከብ ተግባሮችን እንደመዘገቡ፣ ወደ 300 የሚጠጉ ዜጎች ደግሞ በባለስልጣኖች እንደተደበደቡ መመዝገባቸውን ለሰብአዊ መብት የቆሙ ቡድኖች ተናግረዋል። ከኮቪድ-19 ጋር በተያያዘ ዜና ደግሞ የአፍሪካ በሽታ መቆጣጠርና መከላከል ማዕከል አፍሪካ ውስጥ የኮሮና ቫይረስ በሽተኞች ቁጥር 100,000 መድረሱን ባለፈው አርብ ገልጾ እስካሁን ባለው ጊዜ ከሌሎች የዓለም ክፍሎች ጋር ሲነጻጸር የወረርሽኙ መጠን ከፍተኛ ብዛት ያለው አለመሆኑን ጠቁሟል። በአህጉሪቱ ካሉት 1.3 ቢሊዮን ህዝቦች በኮሮና ቫይረስ የሞቱ ሰዎች ብዛት 3,100 መሆኑን ባለፈው ሳምንት ከተገኙት የቫይረሱ በሽተኞች ቁጥር ከዛ በፊት ከነበረው ሳምንት የበዛ እንዳልሆነ የአፍሪካ የበሽታ መቆጣጠርና መከላከያ ማዕከል ስራ አስኪያጅ ዶክተር ጆን ኢንኪንሳንጎ ገልጸዋል። በዚህ ይዘት እንደሚቀጥልም ተስፋ እናደርጋለን ብለዋል። አውሮፓ ውስጥ የቫይረሱ በሽተኞች ቁጥር 100,000 በደረሰበት ወቅት የሞቱ ሰዎች ብዛት ከ4,900 በላይ እንደነበር በማስታወስ የዓለም የጤና ድርጅት አነጻጽሯል። አፍሪካ እስካሁን ባለው ጊዜ በሌሎች የዓለም ቀጠናዎች የታየውን ያህል ከፍተኛ ብዛት ያላቸው ሰዎች አልሞቱባትም ብለዋል የዓለም የጤና ድርጅት የአፍሪካ ክፍል ስራ አስኪያጅ ዶክተር ማትሺዲሶ ማየቲ። የዓለም የጤና ድርጅት እንደሚለው አፍሪካ ውስጥ በኮሮና ቫይረስ የሚሞቱ ሰዎች ብዛት በሌሎች የዓለም ክፍሎች ከታየው ያነሰ ሊሆን የቻለበት ምክንያት አብዛኞቹ የአፍሪካ ህዝቦች ወጣቶች በመሆናቸው ሊሆን እንደሚችል ጥናቶች አመላክተዋል። ከአፍሪካ ህዝቦች ከ60% በላይ የሚሆኑት ከ25 ዓመት ዕድሜ በታች መሆናቸው ታውቋል። አድማጮች፣ ዚምባብዌ ውስጥ በኮሮና ቫይረስ ምክንያት የተደነገገውን የመንቀሳቀስ ገደብ ጥሰዋል በሚል በጋዜጠኞችና በሌሎችም ዜጎች ላይ ይፈጸማል ስለተባለው ክስ የተቀናበረው ዝግጅት እዚህ ላይ አበቃ። ሳምንት በሌላ ርዕስ እስክንገናኝ በደህና ቆዩን።
ህይወት የሚለውጥ ተግባር ይፈጽሙ።
ህይወት የሚለውጥ ተግባር ይፈጽሙ።
ለመረዳዳት፣ ለመተጋገዝ እጅግ የላቁ ተግባራትን የሚሰሩ ድንቅ ሰዎችን በማውጣትና በማክበር የሰዎችን ህይወት የሚለውጥ ተግባር ይፈጽሙ።
በኮሮና ቫይረስ ቀውስ ውስጥ በየማህበረሰቦቻችን የጎላ ተግባር ስለፈጸሙና መሪነታቸው የጎላ ሆኖ ስላገኙአቸው መደበኛ ሰዎች እንገሩ።
ጎረቤቶች ሆናቸው
ባልደረቦች ሆናቸው
አንዱ ሰው የሌሎችን ህይወት እንዴት ሊለውጥ እንደሚችል የሚያሳዩ ጓደኞች ሆናቸው።
የጤና ሰራተኞች፣
አስተማሪዎች፣
ተማሪዎች፣
ባለሱቆች፣
የማህበረሰብ ተሟጋቾች፣
የሃይማኖት መሪዎች፣
አርቲስቶች፣
በአካባቢው ያሉ በጎ ፈቃደኞች ናቸው።
ምርጫውን እንዴት ማሳወቅ ይችላሉ? የመረጡትን ሰው ወደ ማህበራዊ ገጽ ወይም VOA Leaders at voanews.com VOALEADERS at voanews.com ይግቡና ያስፍሩ።
የመረጡትን ሰው በማህበረሰቡ ውስጥ ፈጽሟል የሚሉትን ተግባር ያጫውቱን።
ስሞን፣ የስልክ ቁጥሮን፣ የኢሜይል አድራሻውን ይላኩልን። የVOA ሪፖርተር ይደውልልዎታል፣ ያገኙዎታል።
በዚህ ሁሉ ውስጥ
ሁላችንም አብረን ነን።
የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት በየቀኑ ከሚሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድኳችሁ አሉላ ከበደ ከአቀናባሪያችን ንጉሱ ታምሬ እና ከዋና አዘጋጇ ትዝታ በላቸው እንዲሁም ከተቀሩ ባልደረቦቼ ጋር በዚሁ እሰናበታለሁ። ነገ ማክሰኞ ከሚሶስት ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኔ በኩል ግን ሰላም፣ ደህና ደሩ። Thank you.